ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤ ኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 6 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 6
አጠቅብሎ ፈረስ ካሳብሎስ ማርባር ቢሸበራል ኢየሩሳሌም አንማዩ ቱርክማይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ አንማዩ ቱርክማይ የምሸሽ
ስማኝ እንጂ ልጅ ኃይሉ፣ ሰው እኮ በሰው እጅ ተወደቀ በኋላ የራሱ ጌታ አይደለም። ምንም መከላከያ የለም። በሰው እጅ ያለ ሰው ያው ተራቀ ማለት ነው። በፈለጉት ያስቀምጡታል፣ እንደፈለጋቸው ያደርጉታል። ስለዚህ ምንም ማድረግ አይቻልም አሉ ቀኝ አዝማች። እሱስ እውነትህን ነው ቀኝ አዝማች፣ በሰው እጅ ባልወድቅ እስካሁን የደረሰብኝ ስመች ይደርስብኝ ነበር አሉ ልጅ ኃይሉ። በዚህ ሁኔታ ቀኛ ዝማች ተፍቴና ፊታውራሪ ሰንደቁ ለምነውና አግባብተው ልጅ ኃይሉ ሚስታቸውንና የሚስታቸውን ባል እንዲያጅቡ እሺ አሰኟቸው። ደጀሙ ሰንዳዋ ከአዲሷ ሚስታቸው ከወይዘሮ ወለተ ተክሌ ጋር ወደ አማራ ሳይንት ጉዞ ሲጀምሩ ልጅ ኃይሉ እጆቻቸው በሰንሰለት እንደታሰሩ የጦር መሳሪያ በያዙ ዘበኞች እየተጠበቁ ወጡ። ከዚያም በዚያ ዝግተኛ ጉዞ ጥቂት እየተሄደ በየቦታው ሲታደር የደጃዝማች አንዳዋ ድንኳኖች በተተከሉበት ቦታ ጥግ ባለ መንደር የእግዚአብሔር እንግዳ ማደሪያ ቤት እየተፈለገላቸው ያድሩ ነበር። በዚህ ሁኔታ ሲጓዙ ነገሩን ያወቀችው ወለተ ተክሌ ሁኔታው ከመጠን በላይ አንጀቷን ስለቆረጠው ቀን በጉዞ ላይ በመሳው በራሱ ላይ እንባዋን እያጎረፈች ደጃዝማች አንዳዋን አስቸገረች። ነገሩ ግራ ሆነባቸው። ወይ ሚስጥሩን ገልጣ ነግራቸው ወይ ራሳቸው ልጅ ኃይሉን አላዩ እንዲያው ዝም ብላ ማልቀስ ብቻ ሆነ። ብቻ አንድ ቀን ህፃኑ ክንፉ ችግሩን ሊያቃልለው ቻለ። ከፍርቃ በር ምርታ ሚካኤል ሊደርሱ ጥግ ከሚገኘው አርኖ ጋርኖ ከሚባለው ወንዝ ደርሰው ህፃኑ ክንፉ ከበቅሎ ወርዶ በሰው ትከሻ ወንዙን እንዲሻገር ሲደረግ ከጥቂት ቀኖች ወዲህ አይቷቸው የማያውቁት አባቱ በሰንሰለት ታስረው ነፍጥ የያዙና ጎራሪ የታጠቁ ሰዎች በጀርባቸው ቁመው ማሻገር አየ። ክንፉ የተሸከመውን ሰውዬ ፊት በእጁ ጥፍሮች እየቧጨረ ደረቱንና ጀርባውን በእግሮቹ እየረጋገጠ ተፈንጥሮ ሊወድቅ ጥቂት እየቀረው አባብዬ አባብዬ ልቀቀኝ፣ አንተ ሰውዬ ልቀቀኝ ልቀቀኝ፣ አባብዬ እሄዳለሁ አለና እሪታውን ደቆት ቁጭ አለ። ደጃችን ደወል ነው ለተተክሌ በዚያው ጥግ ስለነበሩ የልጁን ልቅሶ ሰምተው ዘወር ቢሉ ክንፉ ያለቅሰው ወታሰሩት አባቱ ሊሄድ ብሎ መሆኑን አዩ። ወለተተክሌ ራሷን መግታትና መቆጣጠር አቅቷት ስትንሰቀሰቀና እንደ መጮህ ሊቃጣት ሲል ደጋግፎ ከበቅሎ አወረዷል። እዚያም ቁርጭምጭሚቷ በዱላ እንደደቀቀ ፈጥና ከመሬት ቁጭ አለች። ነገሩ ምንድን ነው? አሉ ደጃች አንዳዋ በዚያ ወዳዱት ሰዎች ሁሉ እየተመለከቱ፣ ግን ከማንም መልስ አላገኙም። ክንፉ ከሰውየው ትከሻ በግድ ወርዶ ወደ ልጅ ኃይሉ ሮጠና ሁለቱ ጉልበቶቻቸውን በትንንሽ እጆቹ ቅፍ አድርጎ አባብዬ ማን ያሰረ ንገረኝ፣ በጎራዴ ገድየው እፈታሃለሁ። አባብዬ ታስረ ነው ለማምዬ ልንገርልህ ብሎ ተቀምጣ ወደምታለቅሰው እናቱ ሮጠና አዲሱን ወሬ ነገራት። እማምዬ አባብዬ እጁን ታስሯል፣ ምን ምስታለት አለ። አራት ዓመት ከጥቂት ወራት የሆነው ህፃን ክንፉ እንደዚህ ሲሆን ሲያዩ ደጃዝማች አንዳዋ ግራ ስለገባቸው ወደ ወለተተክሌ ጠጋሩና፣ እንዴት ነው ይህ ነገር? ያስረኛ ምንሽ የነበረ ሰው ነው። አሁንስ የሚሄደው የት ነው አሏት። እሱማ ባሌ ነበራ አለች ወለተተክሌ እንባዋን እያጎረፈች። ባሌ? አዎ ባሌ፣ ልጅ ኃይሉ የክንፉ አባት ነው። አይደረግም። ተደረገ እንጂ እንዴት አይደረግም? አሁን ወዴት ነው የሚሄዱት? ጌቶች ያዘዙትን እናውቃለሁ። ይህን ሁሉ በድለው አሁን ደግሞ በእርሶ እጅ ይታሰር ብለው እንደሆነ መቼም የኔ መከራ አያልቅም። እንዴት ተደርጎ? ይህ እንኳ አይታሰብም አሉ ደጃች አንዳዋ። ደጃዝማች አንዳዋ በእርግጥ የጨዋነትና የወንድነት ባህሪ ያላቸው ሰው እንዲያጠቃቸው የማይፈልጉትን ያህል ሰውን በግፍ ለማጥቃት የማይፈልጉ ጠንቃቃ ጀግና ነበሩ። ሴትየዋ ወለተተክሌ ዳሪው ደጃዝማች ማሩ ባይሆኑ ይህን ነገር ሲያዩ ሴትየዋን ለባሏ ሰጥተው ይቅርታ ጠይቀው ከመሄድ የማይመለሱ ሰው ነበሩ። የሌሎች ጥቃት ብዙ ጊዜ ፈጥኖ ይሰማቸዋል። ስለዚህ ሁኔታውን እንደሰሙ ወደ ልጅ ኃይሉ ቀረብ አሉና፣ ጤና ይስጥልኝ፣ እንደምን አርፍደዋል ጌታዬ? አሉ ደጃች አንዳዋ በልባዊ ትህትና። ጤና ይስጥልኝ፣ እግዚአብሔር ይመስገን አሉ ልጅ ኃይሉ። ይህ የምሰማው ነገር እውነት ነው? ምኑ ጌታዬ? እርሶ የወይዘሮ ወለተተክሌ ባለቤት የነበሩ የዚህ ህፃን አባት ልጅ ኃይሉ ነዎት? አዎ ነበር። በደጃዝማች አንዳዋ ላይ አንድ የመሳቀቅ መንፈስ መጣና ሰውነታቸውን ውርር አደረገው። በስመ አብ ወወልድ ወመንፈስ ቅዱስ፣ አሁን ወዴት ነው የሚወስዱት? አሉ ደጃዝማች አንዳዋ። እርሱ አልሻኝ ተብዬ ነዋ። እንዴ አንዳዋ ግፍ ጠምቶታል ያላቸዋል እንዴ? ለመሆኑ ጤነኛ ሰው አይደሉም? ለኔም እኮ ነገ ይኸው ናቸው። እስከዚህ ሳላውቅ በመድከሞ ቅዱስ ሚካኤል ይቅር ይበለኝ። ይማሩኝ ጌታዬ ይማሩኝ። እኔ በዚህ ግፍ ውስጥ የለውም፣ ወንድ ልጅ ነኝ። እኔም በሰው እጅ ብወድቅ ብዙ ግፍ ሊደርስብኝ ይችላል። ስለ ፈጣሪ ብለው ተልቦ ይማሩኝ ብለው ትልቁና ጨዋው ሰው ደጃች አንዳዋ በልጅ ኃይሉ ጫማ ላይ ወደቁ። ልጅ ኃይሉ በዓይኖቻቸው በቅጽበት እንባ ግጥም አለባቸው። ራሳቸውም ፈጥነው ዝቅ አሉና፣ ጌታዬ ስለ እግዚአብሔር ይነሱ፣ እርሶ ምን በደሉኝና ይቅርታ ይጠይቁኛል? እርሶ ምንም እንዳልበደሉኝ ያውቃለሁ አሉ። ቢሆንም ይማሩኝ አሉ ደጃዝማች አንዳዋ። ተመሰሎት እሺ፣ ይቅር ለእግዚአብሔር፣ እኔንም ይማሩኝ አሉ ልጅ ኃይሉ። ይቅር ለእግዚአብሔር አሉና ደጃች አንዳዋ ቀርበው የልጅ ኃይሉን ጉንጭ ሳሙ። ልጅ ኃይሉም መልሰው ሳሟቸው። እዚያም ደጃዝማች እንደዋ ለቻይሩን ወደሚጠብቁት ዘበኞች ዙረው አሁን ሐላፊነቱ የኔ ስለሆነ ሰንሰለቱን ፍቱላቸው ስትመለሱ ታደርጉታላችሁ አሉ። ከዚያ ክንፉን ጠሩትና አባባን ሳማቸው አሉ። ወዲያው ጭነት ተራግፎ ድንኳን ከወንዙ አለፍ ብሎ ተተከለና ከተጫነው ስንቅ ቀርቦ ደጃዝማች እንደዋ አስተናጋጅ ልጃይሉ እንግዳ ሆነው የልጃይሉ ጉሮሮ እህል በትክክል መዋጥካቃተው ብዙ ጊዜ ቢሆነውም ግብዣ ተደረገ። ልጃይሉ ምንም እንኳ በደጃዝማች እንደዋ ብዙ የሚቀየሙበት ምክንያት ባይኖር በጠቅላላ ሁኔታ ያደረባቸው ይህ ነው ተብሎ የማይገለጽ ንዴት ብዙ ነገር ያሳስባቸው የነበረ ከመሆኑ በላይ ደጃዝማች ጋር ብዙ ለመጫወት አልቻሉም። ምን ብለው ይጫወቱ? ፀሐይ በረድ ሲል ከብቶች ሁሉ ተጫኑና መንገድ ሊጀመር ሲል ደጃዝማች እንደዋ በዚያ ቀን ጭነዋት የነበረች በኩላቸውን ለልጃይሉ አስቀረቡ። እሳቸውም ወደ ልጃይሉ ተጠግተው ጌታዬ፣ ያጋጣሚ ነገር ነውና ተልቦ ይማሩኝ አሉ። ልጃይሉም በቸር ያርጋዎት እግዚአብሔር ውለታውን በክብር ይመልስልዎ አሉ። ደጃዝማች እንደዋም ለልጃይሉ ጠባቂዎች እናንተ ሰዎች አይደላችሁም? ቀደም ብላችሁ አትነግሩኝም ነበር? ፈዛዞች፣ በሉ አሁንም በሚገባ አክብራችሁ መልሷቸው። በሳቸው ብቻ እኮ አይደለም ግፍ የተሰራው፣ በእኔም ላይ ነው። በሉ አሁን መልሷቸው አሉ። ልጃይሉም ክንፉን ስሞ ደጃዝማችን ተሰናብተው በደጃዝማች የጭን በቅሎ ወደ ስራት ቦታቸው ተመለሱ። ወለተ ተክሌን በዚህ ምክንያት ከዚህ ቀን ጀምራ ደጃዝማች እንደዋን መውደድና ማክበር ጀመረች። ኃይሉ ግን ከዚህ በኋላ በከባድ ጥበቃ ስር ሆነው በቁም እንደታሰሩ ለብዙ ዓመቶች በፈንጃ ከተማ ተቀመጡ። ይህን ሁሉ ግፍ የሰማው የደንቢያ ሕዝብም አንድ ታላቅ ግፍ የተሰራበት ሰው የኦሪዮ ግፍ ተፈጸመብኝ ብሎ ያማረርበት የነበረውን ቃል ለውጦ የቋረኛው ኃይሉ ግፍ ተፈጸመብኝ በማለት እስከ ብዙ ዘመን ይተርትበት ነበር። ምዕራፍ 8 ኮሶ የምታጠጣ። ደጃዝማች ማሩ ግፈኛ ጥጋበኛ ይሁን እንጂ በሃይማኖታቸው ከጅማት እየጠነከሩ ነበሩ። ቤተክርስቲያን በማዘውተር ከአንድ ካህን ይበልጣሉ። በጾም ቀኖች በዘጠኝ ሰዓት ግድም ካልሆነ በቀር እህልና ውሃ ባፋቸው አይዞንም። በጦርነት ላይ ባሉበት ጊዜ እንኳ ቢሆን ስለ ጾም ያላቸው ጥንቃቄ የሚያስገርም ነበር ይባላል። ለአንዳንድ ቄሶች ረቡዕ ዕለት አንድ ሙዳ ስጋ በላው ወይም ዓርብ ዕለት አንድ ጽዋ ወተት ጠጣው ከሚላቸው ተናዛዥ ይልቅ አንድ ነፍስ ገድያለሁ የሚላቸው ተናዛዥ የሚሻል ሆኖ እንደሚታያቸው፣ ደጃዝማች ማሩም ብዙ ሕዝብ ተሰብስቦ አንገት አንገቱን በሰይፍ ሲጨፈጭፍ ከሚያዩ ይልቅ ዓርብ ዕለት ሲደፈሩ ቢያዩ እጅግ እንደሚሳቀቁ በሁኔታቸው ይታወቅ ነበር። በጸሎትም በኩል ከሌሊቱ 11 ሰዓት እስከ ቀኑ 4 እና 5 ሰዓት ድረስ በቃልም ለመጽሐፍም ሲያነበንቡ ስለሚውሉ በቤታቸው በወርሃ ፋሲካ እንኳን ቁርስ በጊዜው አይበላም ነበር። የቤት አሽከሮቻቸውም ለወጉ ነው እንጂ ፋሲካ የምንል የእኛ ጌታ ቤት ሁል ጊዜ ጾም ነው፣ ብቻ ጾሙ የክርስቲያን ጾም አይነት ሳይሆን የእስላም ጾም አይነት ነው፣ ምክንያቱም ስንጾም እየዋል በመጨረሻው ስጋ ስለምንበላ ነው እያሉ ይተፉ ነበር ይባላል። በዚህ ልማድ በበዓላት ቀን በቤተ ክርስቲያን በዘወትር ቀን በቤታቸው ታዛ ሆነው ሲጸልዩ ጸሎቱን ሳይጨርሱ እንኳ ብዙ የሕዝብ ጉዳይ ይፈጽሙ ነበር። ለምሳሌ አንድ ሹማቸው ጸሎት እንደያዙ ቀርቦ ስለ አንድ ሰው ጉዳይ ቢነግራቸው ቆይ ጸሎቴን ልጨርስና ንገረኝ አይሉም። ወይም አንዳንድ ካህናት ጸሎት ሲይዙ እንደሚያደርጉት በአይን ጥቅሻ፣ በከንፈር ንክሻ ወይም እጅን በማወዛወዝ ወግፍ ተፊቴ ጸሎቴን ልጨርስ ብለው አያሰናብቱም። የቃል ጸሎት እንደሆነ ከደረሱበት ላይ ያቆሙና መጽሐፍ ይዘው እንደሆነ መጽሐፉን በጣፋቸው አልበው አጣፍ ያደርጉና ምን ነበር ይላሉ። ጌታዬ የገብሩን ነገር ምን እናድርግ ይላሉ። አሳሳቢው ይገረፍ ብያል ነበር ተገፍዋል ተሰሩታ ታስሯል እኮ ታዲያ ምን ይሁን? ምናልባት ይበቃው እንደሆነ እባክህ ጸሎት ልጨርስበት ለዘመቻ ተነስቼ አሁን ይሄን ጉዳይ ብለህ ታቀርብልኛለህ? ደጀምሽ ማሩ በዚህ ሁኔታ ከጸሎት ላይ ሆነው የጸሎትን እሰረው ግረፈው ወለሰው ግደለው ባስተኛቸው ጊዜ ፍታው ሹመው ሸልመው የሚሉ ሰው ቢሆኑም ጸሎት በጣም ይወዱ ነበር። ብቻ አብዛኛው ጸሎታቸው በመካከሉ በሚወስኑት የፍርድ ግምድል ፍርዶች ከመቋረጡ በላይ አፋቸው ጸሎቱን ሲያንጎደጉድ ልባቸው ለብቻው እየዘመተ ከጎጃም ዳሞትን ከበጌምድር ስሜንን ለግዛታቸው ሲጨምር ያነደዳቸውን አንዳንድ ሽፍታ ይዞ እጅና እግሩን ሲቆርጥ ሲገርፍ ሲሰቅል ለጸሎቱ ያሉት ታማኝ አካሎች ከንፈሮቻቸውና ምላሳቸው ብቻ ነበሩ። ከበስመ አብ ወልድ እስከ ዘአቅረብኩ ማኅሌተ ድረስ ሲያነበንቡ የሚያረፍዱበት መጽሐፍ ለዘመቻ በወጡ ቁጥር ጫኞችንና አንጋቾችን እጅግ ያስቸግር ነበር ይባላል። አንድ ቀን ጠዋት እነ ሊቀ ካህናት ላቀው እነ ፊታውራሪ ሰንደቆና እነ ቀኝ አዝማች ከብት የተሰብስበው ምንም እንኳ ጸሎተኛው ጌታቸው እንኳን እነሱን ማንንም ቢሆን በጸሎት መካከል ጣልቃ ገብተው ማነጋገራቸውን ቢያውቁ ይህን የመሰለውን ከባድ ጉዳይ በጸሎት መካከል ይዘው ለመቅረብ አልፈለጉም። ደጃች ማሩ ጸሎታቸውን እስከሚጨርሱ ድረስ ከክፍል ውጭ ሆነው ሲጠባበቁ ቆዩና ጸሎታቸውን መጨረሳቸውን እንደሰሙ ገብተው እጅ ነሱ። እንደምን አደራችሁ አሉ ደጃች ማሩ ከተቀመጡበት እየተነሱ። ሰዎቹ እንደገና እጅ ነሱ። ግቡ አሉ ደጃዝማች ወደ እልፍኝ እያመሩ። ሁሉም እጅ ነሱና ደጃዝማችን ተከታትለው ገቡ። ደጃዝማች ማሩ ከተቀመጡ በኋላ ቁጭ በሉ ሊቀ ካህናት ቁጭ በሉ አሉ። ሁሉም እንደገና እጅ ከነሱ በኋላ እንደቆሙ ዝም አሉ። ቁጭ በሉ እንጂ ቁጭ በሉ ከበደኝ እኮ አባቴ አሉ ደጃዝማች ደግመው። አሁንም በሆነ እንደሆነ ጌታችን ይኑሩልን እንጂ እሱማ የት ያመልጠናል። አሁንስ የመጣንበትን አሁንም በሆነ እንደሆነ ጌታችን እንዲለመኑን ነው የምንለምነው አሉ ሊቀ ካህናት። ነገሩ ምን ነበር? ቢሆንስ ቁጭ ብላችሁ አትነግሩኝም አሉ ደጃዝማች ጎፈሪያቸውን እያከኩ። የለም ጌታዬ፣ አሁንም በሆነ እንደሆነ ቁመን ነው የምንለምን። እንዲያውም ተመሬት ላይ ተደፍተን መለመን ይገባል ነበር አሉ ሊቀ ካህናት። ለማንኛውም እኮ ነገሩን ሳውቀው ነው የሚሆነው። ነገሩ ምንድን ነው? አሉ ደጃዝማች ማሩ። አሁንም በሆነ እንደሆነ የልጅ ኃይሉን ነገር ነው ጌታዬ አሉ ሊቀ ካህናት። እንዴ አባቴ፣ አሁንስ እርሷም እንደሌሎች ሊሆኑብኝ ነው መሰል አሉ ደጃዝማች ማሩ ከረር ባለ ቃል። ደጃዝማች ማሩ እንደዚህ ደፈር ብለው ሊቀ ካህናትን የተናገሩባቸው ቀኖች ከዚያ ሁሉ ቅርበታቸው ጋርና በተለይም ደጃዝማች ማሩ የሚቀርቧቸው ሰዎች ለማዋረድ ካላቸው የታወቀ ጠባይ ጋር ሲመዛዘኑ በጣም ጥቂቶች ናቸው። ከነዚህም ሁለት ሶስቱ ቀኖች በእኒህ መከረኛ በልጅ ኃይሉ ምክንያት ሲያጋጠሟቸው ናቸው። ደጃዝማች ማሩ በጣም እየወደዱ በጣም ወደሚደፍሯቸው ወደ ቀኝ አዝማች ከብቴ ያን አስፈሪ አይናቸውን ወረወሩና ምን ማለታችሁ ነው? ምን ፍጠር ነው የምትሉኝ? ኃይሉን ለቀ ወደ ቋራ ላክና ሂዶ ሲሸፍትልህ በዘመቻ ተንገራት አይደለም የምትሉኝ? በጭራሽ አይደረግም አሉ። እንደዚህ አላልንም እኮ ጌታዬ አሉ ቀኝ አዝማች ከብቴ። እንዲህም አይደል አሉ ፊታውራሪ ሰንደቁ። አሁንም በሆነ እንደሆነ የዛሬው ልመናስ ቀላል ነው ጌታዬ አሉ ሊቀ ካህናት ነጩን ረጅም ጭራ እያወናጨፉ። ዛዲያ ምን አርግ ነው የምትሉኝ? አሉ ደጃል ማሽማሩ። ያንተ ነፍሶም እንደሆነ ሳያሳክካቸው ያከቁ የሚያፈርሱትን ጎፈሬ ያከቁ። ይፍቱታላልም ጌታዬ አሁንም በሆነ እንደሆነ በዚህ እንዳለ ጥቂት ረህራሄ ያደርጉለት ነው ያልነ አሉ ሊቀ ካህናት ላቀው። መረራይ ነው ማደርግለት ራበው ጠማው ታረዘ ምን ጎደለበት? ጎሎበታል ጌታዬ አሁንም በሆነ እንደሆነ በጣም ጎሎበታል። ምንድን ነው ጎደለበት? ስላሴ እንኳ አዳምን ፈጥረው ብቻውን እንደሆነ ባዩ ጊዜ አሁንም በሆነ እንደሆነ ምግባር ሎቱ ቢፈ ለትረዶ ብለው ሔዋንን ተግራጎልኖ አጥንታው ተተው ፈጥረው ሰጥተው ብቸኝነቱን አፍሮብዶለታል። ይህም ሰው አሁንም በሆነ እንደሆነ በእድሜው ሕፃን ነው። ደግሞም ወንዱ ልጅ ብቻውን ባንድ ጎጆ ይህን ያህል ዓመት ተኮራምቶ ሲቀመጥ ዝም ማለት ለልጅ ከፍጡር በሰማይ ቤት መወቀሻ ማጠራቀም ነው። አሁንም በሆነ እንደሆነ ጌታዬ አጥቶም እንደሆነ እንጨት ሆኖ የማይጤስ ሰው ሆኖ የማይበድል ስለሌለ የሰማይ አባታችን ስንበድል ይቅር እንደሚለን የበደሉንን ይቅር ልንል ይገባል። አልቦ ሰብ ዘይይ ኤብስ ዋልቦ እስ ዘይይ ጤይስ ይላል መጣፉ። ስለዚህ አሁንም በሆነ እንደሆነ ኮሶ የምትታጠጣው ቆሎ የምትቆላለት አዲስ ሴት አብራው እንድትኖር ቢፈቅዱለት ብለን ነው ጌታችንን በጧቱ የምናስቸግር አሉ ሊቀ ካህናት። እስካሁን የለውም እንዴ? አሉ ደጃዝማች ቀኛዝማች ከፍቴን እየተመለከቱ። የለውም ማረ አሉ ቀኛዝማች ከፍቴን። አባቴ በእውነት ነው የምነግሮት፣ እኔ እስከ ዛሬ ይህን አላውቅም አሉ ደጃዝማች ማሩ ራሳቸውን እያከቁ። አሁንም በሆነ እንደሆነ ለዚህ ነው ጌታዬ አሉ ሊቀ ካህናት ላቀው በልባቸው በጣም ደስ እያላቸው። በእውነት እኔ ይህን ተቀድሞም ቢሆን አልከለከልኩ አሉ ደጃዝማች ማሩ። ሁሉንስ ጌታዬ መች ከለከሉት አሉ ፊታውራሪ ሰንጠቁ። ሌላውን ቢቀር ይህን አልከለከልኩትም አሉ ደጃዝማች። ሁሉም ለጥ ብለው እጅ ነሱ። የሰማይ ማሩ ያድርግልን የምድሩስ ሳላፊ ጠፊ ነው አሉ ሊቀ ካህናት። ተነገራችሁ ላይ ሴቷ ተገኝታለታለች አሉ ደጃዝማች። አዎ ተገኝታለታለች አሉ ቀኛዝማች ከፍቴ። የነማን ናት? አይ አሁን ይህ ነው የሚባል ሰው የላትም፣ ግን የጨዋ ዘር ናት ይባላል። ማን ትባላለች? ወይዘሮ አትጠገብ። የት ትኖር ነበር? ጎንደር ትኖር ነበር። ባሏም ተታላላቆቹ የጎንደር መኳንንት አንዱ ነበር ይባላል። ወደዚህ ስትመጣ አጀቧ ለብቻ ነበር። አሁን እንጃ እያደር ሁኔታዋ ሁሉ እየተለወጠ መናኝ እየመሰለች መኖር አልተታለች። ለመሆኑ ዘሯ ተነማን ወገን ነው ይባላል? ትናጼ ፋሲል ተያይዞ የሚቆጠር የጠራ ዘር አላት ነው የሚባለው። ታዲያ ኃይሉን ተነፋሲል ዘር አጋብታችሁ እኔን ለማስጠቃት ትፈልጋላችሁ ማለት ነው አሉ ደጃዝማች እንደ ቀልድም እንደ ቁም ነገርም አድርገው። ይህ አይደለም ጌታዬ፣ ምንም ቢሆን ጨዋ ሰው ነው። ትህታችን ወልዷል፣ ባዕድ አይደለም። ቢጋግም ተጨዋ ሰው ይውለድና ብለን ነው አሉ ፊታውራሪ ሰንደቁ። ኧረ እኔ ስቀልድ ነው? እንኳንስ ተሞሉት የፋሲል ዘርነን የሚሉ ጋለሞቶች አንዷን እቴጌን ቢያገባም እኔ ምን ጨነቀኝ? ደህና ነው። የፈለጋትን ወይም የፈለጋችኋትን ሴት አጋቡት። ቀለብም ያንሰው እንደሆነ በየወሩ አራት አራት አቁማዳ ነጭ ጤፍ እንዲጨመርለት እዘዝ አሉ ደጃዝማች ማሩ። የሰማይ ማሩ ያድርግልን ጌታዬ አሉ ሊቀ ካህናት ላቀው በጣም ደስ ብሏቸው። ሊቀ ካህናት ላቀው ክርስቶስ ያስተማረውን በሙሉ ተከትለው ሁሉንም አይውደዱ እንጂ ጠላታቸውን ለማጥፋት በሚያደርጉት መጥፎ ተግባርም ጠላታችሁን ውደዱ የሚለውን የክርስቶስ ቃል በፍጹም ይቃረን እንጂ ለሚወዱት ሰው ባልንጀራህን እንደ ራስህ ውደድ የሚለውን ቃል በሙሉ ለመፈጸም ጥቂት ነው የሚቀራቸው። በሊቀ ካህናት አስተሳሰብ እሳቸውን ያስቀየመ ሰው በምንም በምንም ከዲያብሎስ ያልተለየ ሰይጣን ነው። እንደ አጋጣሚ ሆኖ ስሙ ከፊታቸው ቢነሳ እንኳ ሌላ ወሬ ከመቀጠሉ በፊት ያ ሰይጣን ያ ልቡሰ ስጋ የዛር ውላጅ ያ ይሁዳ ሲሉት ለደግ ያነሳው ሰውም ቢሆን አፍሮ ዝም ይላል እንጂ ጮህታውን ለመቀጠል አይችልም። የሚወዱት ሰው ደግሞ ያው ፍጹም መልአካቸው ነው። ወጃም ውስጥ ዋሻራና ጎንጅ ቅኔ ቤት ሳሉ በተማሪ ቤቱ ተላላፊውና አስፋጁ በሽታ እየገባ ጓደኞቻቸውን ስላመመ አምስት ጊዜ ወደ በሽታ እየገቡ ጓደኞቻቸው ሲያስታምሙ ሶስት ጊዜ በጠና ታሞ ራሳቸው እየተመላለጠ ጉልበታቸው እየተንቀጠቀጠ ወጥተዋል። ሁለት ጊዜ ግን ያ ስንት ተማሪ የጨረሰ ከገመምተኛና በሽታውን ይዞ በፍራግ ወደ ዘመዶቹ ከሽሽ ተማሪ ጋር እየሄደ ስንት የጨረሰ በሽታ ሳይማቸው ከአስር በላይ ጓደኞች አስታመው ያተረፉ ሶስት ጓደኞች አገላብጠው ውሃ ጠጥተው አስታመው ሲሞቱ ገንዘው በጨለማ ብቻቸውን ሬሳ ተሸክመው አውጥተው ለቀባሪ የሰጡ በተማሪ ቤታቸው እንደ አንድ ሰማት የሚቆጠሩ ሰው ነበሩ። ከዚህም በላይ በትምህርት አቀባበላቸው እስከዚህ ተመስገን ባይሆኑም አዲስ ተማሪ ሲመጣ በማለማመድ ጥሬ ቆልቶ በማቅረብ የእንግዳ አገር በማጠብ ጥላ ሰርተው ልፋፈ ጽድቅ ጽፈው ገንዘብ በማግኘትና እሱንም ጓደኛም ይሁን ችግረኛ ሲፈልገው በመቻል የታወቁ ስለነበሩ በተማሪነታቸው ጊዜ የሚያውቋቸው አንዳንድ ሰዎች ላቀው ከዚህ ሁሉ ማረግ የደረሰው በሙያው ተማንም በልጦ ሳይሆን በቀልቡናው ነው እያሉ ይናገሩላቸው ነበር። ይሁን እንጂ ሊቀ ካህናት ላቀው ቀደም ብሎ እንደተነገረው ለሚጠሉት ሰው ምህረት የሌላቸው ይመስሉ ስለነበሩ ብዙ ጠላቶቻቸውን በተላወጂና በአስማት ጨርሰዋል እየተባሉ በግልጽ ይታማሉ። አንዳንድ ሰዎች ደግሞ ላቀው ባፉ ጥላቻውን ተሚገልጽ በቀር እንኳንስ የሰው ህይወት የዝም ህይወት ለማጥፋት ጭካኔ የለውም ክፉ መቼ እንደዚያ ይፋፋል ይሏቸዋል። የሊቀ ካህናት ላቀውን ግዙፍ ሰውነት ላይ የሰው እንኳን ጥሬ በልተው ውሃ ጠጥተው ደበል የለሰው በችግር ያደጉ ሊመስሉት በተራ ምቾት እንኳ ያደጉ አይመስሉትም። በልጅነታቸው በቤተሰባቸው ወይም በኋላ በደጃዝማች ማሩ አማካይነት ያገኙት ምቾት እንደዚያ በአካል የዳበሩ ሰው አደረጋቸው ብሎ ለማመን የማይቻል ነው። እንዲያው ከልጅነት እስከ እውቀት ምንም ችግር ሳያገኛቸው በተፈጥሮ ያማረ ሰውነታቸውን በምቾት ሲጠብቁት የኖሩ ይመስላሉ። ስለ መልካቸው ጥራትና ግርማም ኢትዮጵያዊ ቆዳቸው ከግብፃዊ ቆዳ ጥቂት ጠየም ከማለቱ በስተቀር ልካቡኑን ይመስላሉ ይባል ነበር። የ18 ዓመት ቆንጆ ሳሉ በ45 ዓመታቸው ያገቧቸው ባለቤታቸው ወይዘሮ ማናህሎሽም የመረጧቸው በመልካቸውና በድምፃቸው ነበር ይባላል። እኒህም ተወዳጃቸው ሙትና የደጃች ማሩ አድራጊ ፈጣሪ ለልጅ ኃይሉ የልብ ወዳጅ እንዲሆኑ እግዚአብሔር ስለፈቀደ ከታላቅ ወዳጃቸው ቀርቶ ከታላቅ ጠላታቸው ሊደርስባቸው የማይፈልጉትን መሰልቸትና በክፉ ዓይን መታየት ከወዳጃቸው ከደጃች ማሩ ለኃይሉ ሲሉ ከምንም ሳይቆጥሩ ሲቀበሉ ቆይተው ማስፈታት ባይችሉም በተሻለ ሁኔታ እንዲኖር በጣም ረዱ። በዚህም መንገድ ኃይሉ አትጠገብን አገቡ። ሁለቱም ካሳን ሊወልዱ ቻሉና ካሳም አንድ መስፍን ላጠቃቸው ለልጅ ኃይሉ ብቻ ሳይሆን ብዙ መሳፍንት ላጠቋት ኢትዮጵያ ታላቅ ካሳ ሆነ። ወይዘሮ አትጠገብ ዘመዶቻችን ሁሉ ንጹህ አማሮች ነን ይላሉ። ከትግሬና ከአገው በቀር ሌላ ዘር እኩያችን አይደለም ብለው ከሌላ ዘር አንጋባም ይሉ ነበር። ፍቅር ከጣለን እንደ ተማሪ ጥሬ በጋብቻ ውጥንቅጥ ብንሆን የሚያግደን ምክንያት የሌለበት ጊዜ እንደሚመጣ አላወቁ። ነጩን ሊጥ፣ ጥቁሩን ሻንቆ፣ ቀዩን ሸክላ፣ ብጫውን የፍልፈል ጥርስ፣ አንድን ኩዴላጭ፣ አንድን ጭረተበላ፣ አንድን ምን ሲሉ የኖረውን ጣጣ ያየ ያውራው። እያንዳንዱ ባላገር ዘሩን ከነገስታት ከመሳፍንት የሚያያይዝበት ከአራት አያቶቹ ወይም ከስምንት ቅድማያቶቹ ባንዱ በግድ አንድ ቀዳዳ ማግኘት ነበረበት። አንዴ የሚባለውን ታላቅ ስምና የነፋሲልን ግንብ ብቻ ይዘው የሚቀመጡት የዘመን መሳፍንት ነገስታት በተገለባበጡ ቁጥር ወይዘሮ አትጠገብ ሁለት ሶስት ዘመዶቻቸውን በሞት ሳያጡ አርፉም ነበር። በጎንደር አካባቢ ጦርነት ተደርጎ ለወይዘሮ አትጠገብ መስዶ ሳይደርስ ቀረ ማለት በጦርነት ውስጥ አንድም ሰው አልሞተም የማለት ያህል ነበር። ግጭት ተብሎ በተነሳ ቁጥር ከሚያልቁት በላይ የተረፉትን ሞት ከሰማይ ቤት ለነሱ ሲዲያድን ፈቃድ አውጥቶ በፈጣን ፈረስ የመጣ ይመስል ከያሉበት እየበረበረ ይጨርሳቸው ነበር። አንድ ጊዜ ወይዘሮ ትጠገብ አንዱ አጎታቸው በወገራ በኩል ወደ ተነሳ ግጭት ተልከው በዚያ ስለሞቱ መርዶ መጥቶላቸው ሲያለቅሱ የት ይደርስ እየተባለ የሚጠበቅ የሃያ ዓመት ጎበዝ የሆነ ያክስታቸው ልጅ እንቅፋት መጥቶት ወዲያው ታመመና መንጋጋው ተጋጥሞ ሲጨነቅ ቆየ። በኋላ በሶስተኛው ቀን ሞተ የሚል መርዶ ደረሳቸው። ኩታቸውን ሳይደርቡ እንደ እብድ ተነስተው ሲበሩ ከገረዶቻቸው አንዷ ኩታና በርኖስ ይዛ ተከትላ ነጠላውን ያለ ወግም ቢሆን አልብሳቸው ጉልበታቸው እስኪላት ድረስ እየወደቁና እየተነሱ ሂደው ከልቅሶው ደረሱ። በርኖሱን ገልብጠው ለብሰው ፊታቸውን በዚያ ሻካራ ማቅ በሁለቱም ጉንጫቸው በኩል ይሞርዱት ጀመር። ደሙ በሁለቱም ጉንጮቻቸው በኩል ችፍ ችፍ ሲል ወደ ልቅሶ መሃል ገቡ። ከዚያም ወልዴ ይዞት የነበረውን የሟቹ ወርቅ ቅብ የጎራዴ ሰገባ ተቀበሉና ወዲያና ወዲህ በማለት የሚከተለውን እየገጠሙ አለቀሱ። እናንት ወንድሞቼ፣ እናንት ደጃዝማቾች፣ በሸዋ በጎጃም ምንድን ወሰዳችሁ? በወሎ በትግሬስ ምንድን ወሰዳችሁ? ለሞቱ እንደሆነ ተፏል በቤታችሁ። እናንት እህቶቼ፣ የኛውስ መፈጠር ለጉድ ነው ለድንቅ፣ መሸኘትን እንጂ መቀበል አናውቅ። እግዚአብሔር እንዴት ጣልከን እንደዚህ ካለው ዘር የሳት ላይ ገለባ፣ ተታመመም አይድን ወጥቶ የማይገባ። አምላክም እንደ ሰው ማብላት ነው ወይ አብረህ የምትጎዳው ተጎድተው ስታይ? እከር ከሰይጣን ምንጫ አይታወቅ፣ የት ብለን እንሽሽ የትስ እንደበቅ? ተነፍ ተጎራዴው ብንደብቅብህ ይግረማቸው ብለህ በእንቅፋት መጣህ። እንግዲህ ማን ይሆን የሚራራ ለኛ እንቅፋትን ባውቆ ሲሆን እንደመኛ? ይህንና ይህን የመሳሰለውን መሪር ስሜታቸውን የሚገልጽ ግጥም እየገጠሙ ሲያስለቅሱ እንባቸው ሳያቋርጥ በጥፍጥፉ ይወርድ ስለነበር አልፎ አልፎ ስቅቅ ሲሉና ሲንሰቀሰቁ ማንኛውንም ሰው ያሳቅቁት ነበር። እንኳንስ ዝምድናና እውቂያ ያለው እግር ጥሎት በዚያ ሳልፍ በቀብሩ የተገኘ ማንኛውም ሰው እናቱን በሚረዳበት ቀን የሚያፈሰውን ያህል እንባ ሳያፈስ አላለፈም። በቤጫ፣ ባጨፈር፣ ባለፋ፣ በጣቁሳ፣ በድንቢያ ያን ያህል የሞት ርካሽነት የኖረውን ያህል ህዝቡ ከልክ በላይ ሐዘን አክባሪ፣ እገሌ የሚባል ቀበሌ ይወዳደረዋል በማይባል መጠን ልቅሶ አዋቂ በመሆኑ እንደ ወይዘሮ አትጠገብ ያለ ልቡ በመሪር ሐዘን እየተወጋ ማንኛውም ሰው ከሚያሳዝን ግጥም ልብን ከሚልልና ከሚሸረሽር የልቅሶ ዜማ ምንጭቶ ከማያቋርጥ እንባ ጋር ሲሰቀሰቅ ሲታይ ልቤ ድንጋይ ነው የሚል ሰው እንኳ ቢሆን ደንዳናው ልቡ ፀሐይ እንዳጋለው ቅቤ ቅልት ይልበታል። እንባውንም ለማጉረፍ የሟቹን ባዕድነት ወይም ዝምድና ለመረዳት ጠላቱ እንኳ ቢሆን ጠላትነቱን ለማሰብ ጊዜ የለውም። እንዲያ ሳያስበው አይኖቹ በትኩስ ውሃ ተሞልተው ያገኛቸዋል። ወይዘሮ አትጠገብ ልቅሶም ይህን ሁኔታ ከሚያስከትሉት ልቅሶች አንዱ ነበር። ወይዘሮ አትጠገብ በዚህ ጊዜ ግዞተኛውን ልጅ ኃይሉን አግብተው ካሳን ቅሪት ከሆኑ ሁለት ወር ያህል ሆኗቸው ነበር። በቤታቸው ሆነው ዘወትር ያለቁትን ወገኖቻቸውን እያነሱ ሲያነቡ፣ ቆየት ብሎ ደግሞ ከቀሪዎቹ ዘመዶች ያንዱ ትኩስ መርዶ ይመጣላቸውና ሐዘኑን ስለሚያብስላቸው ያ ጥሬ ብር የመሰለ አይን ቀይ ሽንኩርት ሳይመስል የሚውልበት ቀን አልነበረም። ልጅ ኃይሉም ወዳቸው አጥልቆ በሚታወቅባቸው አንዳንድ ቀን የተወደሽ የቴወይ እኔ አንቺን ሳገኝ የልቤ ሐዘን የሚቀል መስሎኝ በጣም ታላቅ ተስፋ አድርጌ ነበር። አሁን ግን 14 ዓመት ሙሉ ተቤት ተንብረቴ ተዘመዶቼ ተለይቼ ተሹመት ተማረጌ ተዋርጄ በማንም ላይ ያልተዋለ ግፍ ተውሎብኝ ስኖር ይህን ያህል ያልተከፋውን ልቤን በጣም አሸበርሽብኝ። ሁላችን ማቾች ነን። ሞት ለእናንተ ቤት ብቻ አልተፈጠረም። ለምን ስተዚህ ታበዥዋለሽ ይሏቸዋል። ምን ላርግ በዛብኝ እኮ እንዴት ተቻለው ይላሉ ወይዘሮ አትጠገብ እንባቸውን በመዳፋቸው ጀርባ እየጠረጉ። ልጅሄዱ ብዙ ቀኖች ወጣ ብለው ቆይተው ወደ ቤት ሲገቡ ባለቤታቸው እንባ ሲያጎርፉ ለው አሁንም እያጎረፉ ያገኟቸዋል። እንዳላዩ ሰረቅ አርገው ሲያዩቸው ጉንጮቻቸው በደረቀው እንባ ነጥተው አይኖቻቸው በትኩስ እንባ ቀልጠው ሲያዩ የራሳቸው እንባ ድንገት ደርሶ ሊያመልጣቸው ሲል እንደገና ወደ ውጭ ወጣ ብለው አይናቸውን አድርቀው ልባቸውን አጽናንተው ይመለሳሉ። በዚህ ሁኔታ ሁለቱም ጊዜ ከጣላቸው በኋላ የተገናኙ ባልና ሚስት በአንድ ላይ ሲኖሩ ያ ከብዙ ክርክር በኋላ ስሙ ካሳንቲ ይባል አባትየው የመረጡለት ልጅ ተወለደ። ነገር ግን እኒህን ታላቅ ሴት ወይዘሮ አትጠገብን ልጅ ኃይሉን ኮሶ ያጠፋቸው የሚለውን ቃል መነሻ በማድረግ ኮሶ ሻጭ እያሉ ብዙ ባለጌ ሰዎች ሲሰድቧቸው ኖሩ። ይህ ያልተጣራ ወሬ ብዙ ሰዎችን ስላሳሳተ እነ ደጃች ወንጅራድን ኮሶ አስግቷል። እነ ወይዘሮ ምንትዋብም በድንፍላት ሺፈረስ ከኋላው ሺፈረስ ከፊቱ፣ ሺብረት ከኋላው ሺብረት ከፊቱ፣ ይህን ሳታይ ሞተች ኮሶ ሻጭ እናቱ ብለው እንዲገጥሙ ምክንያት ሆኗል። ሰኞ የወጣ ስም ማክሰኞ አይመለስም እንደሚባለው እስከዛሬ ድረስ ወይዘሮ አትጠገብ ኮሶ ሻጭ ነበሩ እየተባለ ሊነገር ቻለ። ምዕራፍ 9 ትንቢት ያስጠላው ልጅ። ትንቢትም ይሁን ሟርት እግዚአብሔር ብቻ ያውቀዋል። ከኢትዮጵያ ሕዝብ አብዛኛው የሕፃናት አፍ የሚነካውን ነገር ይፈራ ነበር። እረኛው በሜዳ ምን ያማርታል፣ ልጆች ሲጫወቱ ምን ይላሉ እያሉ መጠየቅ የቆዩ የኢትዮጵያ መኳንንትና ሽማግሌዎች ዋና ተግባር ነበር። እረኞች በሜዳዎችና በተራሮች ላይ ሆነው እልቅታቸውን በሌባ ጣታቸው ወግተው ጣቷን እጥፍ እጥፍ እያደረጉ ከማን እንደፈለቀ የማይታወቀውን ግጥም አህያ መጣች ተጭና ዳባ፣ ተክለ ጊዮርጊስ ሸሽቶ አክሱም ገባ ሲሉ ቢሰሙ ኢሳይያስን ወይም የኤርሚያስን ትንቢት የሚያስንቅ ታላቅ ትንቢት ሆኖ ይቆጠር ነበር። አጋጣሚ ወይም በርግጥ ትንቢት ይሁን አይታወቅም፣ ብዙ ጊዜ የተነገረው ይደርስ ነበር ወይም ነገሩን የሚፈጽመው ሰው ቀደም ሲል አውቆ እያስነገረው ሊሆን ይችላል። ደጃች ማሩ እንደዚህ ያሉትን ነገሮች መቼም ከልክ በላይ ነው የሚያምኑባቸው። ስለዚህ ሰሞኑን በወሬ ወሬ የሰሙት ሟርት ሲከነክናቸው ሰንብቶ ነበር። አንድ ቀን በስድስት ሰዓት ግድም ጸሎታቸውን ጨርሰው ቁርስ በልተው ከስንት ወሮች ውስጥ አንዳንድ ቀን ያውም በጣም በተዝናኑበት ጊዜ እንደሚያደርጉት ጥቂት ሸለብ ብለው ለመነሳት ፈልገው ወደ መኝታ ክፍል ሊሄዱ ሲሉ ከጥጋቸው የቆመውን አሽከር እረኛ ምን ይላል በል ሲሉ ጠየቁት። ኧረ ምንም አይል ጌታዬ አለ አሽከሩ በፍርሃት። ወስላታ እሰማለሁ እኮ ይልቅስ ንገረኝ አሉ ደጃዝማች። ኧረ ምንም አትሰማው ጌታዬ አለ አሽከሩ። ንገረኝ የማልሰማ መሰለህ? ይህ አህያ መጣች ተጭና ቁልቋል የሚለው እንዴት ነው አሉ ደጃዝማች። ኧረ እንጃ ጌታዬ አላውቅም ንገረኝ ፈሪ ምን በየልና ነገር ጌታዬ አህያ መጣች ተጭና ቁልቋል ብሎ መልሲያው እንዴት ነው አሽክሩ ለመናገር ፈርቶ አንገቱን ደፋና የራሱ ጫማ እንግዳ ነገር የሆነበት ይመስል የግሩን ጣፎች ዘቅዝቆ እየተመለከተ ዝም አለ ተናገር እንጂ ከፋፋ አሉ ደጃዝማች ምን ነው ጌታዬ አለ አሽክሪው በሁለት ፍራቶች መካከል ስለሆነ የጭንቀት ፈገግታ ያሳየ አህያ መጣች ተጭና ቁልቋል ብሎ የሚቀጥለው እንዴት ነው አሽክሩ ብሎ ጉሮሮውን አጣራና አህያ መጣች ተጭና ቁልቋል ደጃዝማች ማሩ ታመድ ላይ ወድቋል ነው የሚሉት አለ ሌላስ ምን ይላሉ አህያ መጣች ተጭና ገሳ ማሩ ቢወደቅ ክንፉ ተነሳ ያጎቱን መንገድ ክንፉም አይሳ ሁሉን ጨፍላቂው ይመጣል ካሳ ያለ ፋውራሪስ የደንብ ያንበሳ ቋራ ላይ ሆኖ ድንገት ቢያገሳ ተብረከረኩ መጫና ደንሳ መሬት ውስጥ ገቡ ተንከልጣቁሳ ነው የሚሉት ካሳ ደግሞ የማን ይሁን አሉ ደጃዝማች ቀስ ብለው ይህንን ስም ከታወቁት መሳፍንት መካከልና ከነሱ ቤተሰብ ውስጥ ቢፈልጉ አጡት ሆኖም ንቀው ሊተውት አልቻሉም አሽከሩ እንደወጣ ወደ መኝታ ክፍላቸው ገብተው በደም ቢሉ የሰሙት ነገር እየከነከራቸው እንቅልፋቸው ዘገየ ካሳ ካሳ ክንፉስ ሲሆን የወለተ ተክሌ ልጅ ሊሆን ይችላል አሁን መገርሞስ አይደለም አዎ የኔ ወራሽ እሱ ነው ማለት ነው የወለተ ተክሌ ያልጣሽ ልጅ አይደል ይውረሰኝ ያው ልጄ ነው አሉ በልባቸው ካሳን ሲፈልጉ ግን ክርፍ ብሏቸው ነበር ይሁን እንጂ የክንፉ ስም ብዙ ነገር አስታወሳቸው የክንፉ አባት ማን ነው ኃይሉ ኃይሉስ ማን ነው ደጃዝማች ማሩ የግፍ ግፍ ሰርተው በከንቱ ለ15 ዓመት ያሰሩት ታዲያ ከአዲሷ ሚስቱ ከነፋሲል ዘር ልጅ ሲወልድ ካሳ ብሎ የለም አሁን ከአንድ ሳምንት በፊት አይደለም ሰላያቸው ቀርቦ ልጁን ካሳ ብሎ ታል ያላቸው ታዲያ ካሳ እሱ ነው ማለት ነው ይህ ሀሳብ ዝብርቅርቅ ብሎ መጥቶ የደጃዝማች ማሩን አእምሮ ስላወቀ የተፈለገውን ቅልፍ አልመጣም አለ ግን ከክንፉ በኋላ ለሚነሳ ጠላት ምን አስጨነቀኝ ቢሆንስ የኃይሉ ልጅ ለምን ይነሳል እንደተበደለ እንደተጠቃ እንደዚሁ መቅረት አለበት ምንስ ቢሆን የኃይሉ ልጅ ነው የገዛውትን አገር ይገዛ በጭራሽ መገደል አለበት ብለው አሰቡ ክርስቶስን ለማስገደል በሄሮድስ ልብ የገባው ሰይጣን ክርስቶስን ለማሸጥ በይሁዳ ልብ የገባው ሰይጣን በአንድነት ገብተው በደጃዝማች ማሩ ልብ ላይ ወንበራቸውን ዘረጉ እነሱ ባይጎዳም የሌላውን ሰው መነሳት ሲያዩ እንደ ራሳቸው ሞት አድርገው የሚያዩት ሰዎች የምቀኝነት በሽታ በዓለም ላይ ለስንት ጥፋት ምክንያት የሆነው የምቀኝነት ደዌ በመልካም ሰሪዎች ፊት እየተደነቀረ የዓለምን ሕዝብ እድል በሙሉ ሲያሰናክል የኖረው የምቀኝነት ወረርሽኝ የደጃዝማች ማሩን ሰውነት በአንድነት ስላጠቁት ራስ ምታት፣ ውጋት፣ ትኩሳት አጠቃቸው። ቃጁ፣ ቀዣበሩ፣ ደም ለማፍሰስ ፈለጉ። እሳቸው 60 ዓመታቸውን አልፈዋል። ብዙ ወይዛዝር ወገባቸው ተዳክሟል እያሉ እንኳ ያሟቸው ነበር። ጡረታ ቢኖር ኑሮ ልዩ አስተያየት ካልተደረገላቸው በቀር ከጥቂት ዓመታት ቀደም ብለው ጡረታ ያሰጋቸው ነበር። ግን ማንን ነው የሚመቀኙት? የአንድ ሳምንት እርጥብሳን? ገና ኩፍኙን፣ ችፌውን፣ ምቹውን፣ ምኑን ምኑን አልፎ ገና በ18 እና በ20 ዓመቱ ጎርምሶ ገና በየቦታው ያለውን ጦርነት አልፎ ለሚደርስበት ነገር ቀንተው በአባቱ የሰሩት ግፍ አልበቃቸው ብሎ እሱን ለማጥፋት ተመኙ። ሙት ወቃሽ አርገኝና ይላሉ አባቶቻችን ስለማይሰው ሲናገሩ ደጀት መስማሩ በፍጹም ክፉ ሰው ነበሩ። ሰው በንዴት ብዙ ነገር ያስባል። ግን እየቆየ ይበርድና ተሰራዋለው ብሎ ካሰበው መጥፎ ስራ ቢሰራ ይበዛ ሲሶውን ነው። ያውም በተፈጥሮ ጨካኝ የሆነ እንደሆን ነው። የማያዋጣ ጸሎት ከሰይጣን ይጥላል እንደሚባለው ሁሉ ደጃዝማች ማሩ እሳቸው ብሎ ባህታዊ ጸሎት አበዛ ሲሉ እያስታጎሉ በማያስታጎሉበት ጊዜም በልዩ ልዩ መጥፎ ሀሳብ እያጨናጎሉ በዚህ የተጠጋቸው ሰይጣን ራሳቸውንም ሰይጣን አድርጓቸው እንደሆነ እንጂ በኢትዮጵያውያን ዘንድ እንኳ እንዲህ ያለ ልብ የለ። ድጅት መሽማሩ ይህ ክፉ ሀሳብ በወዳቸው በተጸነሰ ጊዜ ልባቸው ሊያርፍ አልቻለም። ቢሆንም በአባትየው ላይ ያን ሁሉ በደል ሲፈጽሙ ኑረው አሁን ምንም ሰራ ሊሉት የማይችሉትን ሕፃን በግልጽ ለማስገደል መቼም ችግር ነው። ኃይልን ለማጥቃት ቢያጠፉም ባያጠፉም አጥፊ ነው ማሰኘት ይችላሉ። የሳምንቱን ሕፃን ወንጀል ሰራ ለማለት ወይም በአባቱ ጥፋት ቀጣሁት ለማለት ግን ከእብደት የሚቆጠር ነገር ሆነ። የሕዝብ ግፍን ለመሸከም ሰፊ ትከሻ ይኑረው እንጂ እያንዳንዷን ግፍ ሳያስተውላትና ሳያዝንባት እንደማያልፍ ማንም አይስተው ነበር። ስለዚህም ደጃዝማች ማሩ ሌላ መንገድ ፈለጉ። መንገዱም አዲስ አልነበረም። በተጻፉና ባልተጻፉ ብዙ ታሪኮችና ተረቶች የተገለጸ መላ ነው። እሱም በትንቢት የተፈራውን ሕፃን አሰርቆ የሚፈለግበትን ቅጣት መፈጸም ነበር። ለዚህም መንገድ ማግኘት አስፈላጊ ነበር። ደጃዝማች ለዚህ ጉዳይ በጣም ሲያስቡበት ቆይተው መንገዱ ስላልተገለጸላቸው በከባድ ሐሳብ እንደሰጠሙ እንቅልፍ ይዟቸው እልም አለ። በእንቅልፋቸው ላይ ጥቂት እንደቆዩ ቅጡ ያልታወቀ ቅዠት ሲያባክናቸው ይቆይና ሲያባንናቸው ወዲያው ደግሞ መልሶ እንቅልፉ ሽልብ ሲያደርጋቸው የእንቅልፉ ጣዕም ሳይታወቃቸው ጨርሰው ነቁ። እንደተነሱ ሌላ ስራ ከመጀመራቸው በፊት አሽከርየውን በጭብጨባ ጠርተው ካሳ የሚባለው የልጅ ኃይሉ ሕፃን በምን ሁኔታ መሰረቅና መገደል እንዳለበት ነገሩት። አሽከሩም ድንጋጤና ሐዘን ቢሰማውም ሁሉንም እንዳልተሰማው አድርጎ ይሄ ምን ያስቸግራል፣ በሁለት ሶስት ቀን ውስጥ የሚሆን ጉዳይ ነው ብሎ ቃል ገባና እጅ ነስቶ ሊወጣ ሲል ሰማ አሉ ደጃዝማች ማሩ። አቤት አለ ዘበኛው ፊቱን ወደ እሳቸው እየመለሰ። እሳቸው ስላልተጠራጠሩ አላወቁበትም እንጂ እሱ የልቡን ስሜት ያወቁበት መስሎት በጣም ፈርቶ ጉልበቱ መብረቅረቅ ጀምሮ ነበር። እሳቸው ግን አሁን የተባባልነው እስከሆነ ድረስ ግድ የለም እንደ ልብህ ወዲያ ወዲህ ይበል፣ በዚህ በመላላኩና ለመቆሙ ሌሎች ይበቃሉ፣ ብቻ ያንን እንድታሳየኝ አሉና ሙሉ ነፃነቱን ሰጥተው አሰናበቱት። በሌጣ ፈረስ ልጅ ኃይሉ የደጃዝማች ማሩን ግፍ ሰርቶ አለመት ገባው በቁ ጊዜ በተለይም ሕፃን ልጃቸውን ያለምንም ምክንያት ሊያስገድሉባቸው መሆኑን በተረዱ ጊዜ ያለፈው በጸጸትና በቁጭት የወደፊቱ በሀዘንና በስጋት ስሜት ትዕግስታቸውን ጨርሶ አሳጣቸው። ልጅ ኃይሉ በዚህ ጊዜ የነበሯቸው እድሎች ሁለት ብቻ ነበሩ፣ ወይም ሁሉንም ነገር ለጉድኩም ከመይ ራሴን ባጠፋው ይህ ሁሉ ጭንቀትና ግፊት አይዋለው ብሎ ራስን ማጥፋት ወይም ለምን አባቱ ነው ባለኛ ቀን ሁሉ ሞክሬ ማልሞተው ብሎ አንድ ሌላ ነገር መሞከር ነበር። ግን ራስን መግደል የሚባል መንፈስ በኃይሉ ስሜት ውስጥ ቦታ አልነበረውም። አንደኛ በእግዚአብሔር የሚያምኑ ክርስቲያን ናቸው። ሁለተኛ ግፍ መቀበል ትዕግስት ዛሬም ይሁን ነገ በራስም ይሁን በልጅ ዋጋቸውን የማያጡ ነገሮች መሆናቸውን የሚያውቁ ሰው ናቸው። ስለዚህ የታጋሽነት ትዕግስታቸው ቢያልቅም ትዕግስት የማሳጣት ትዕግስታቸው ገና አዲስ ነበር። እንደ ጎበዞች ሁሉ ጦር መወርወር፣ ጋሻ መመከት፣ አነጣጥሮ መተኮስ እንደሚችሉ መከራንና ችግርን መቋቋም እንደሚያውቁ እያወቁ እስከዛሬ በሰላማዊነት አመኑ። ግን በዘመነ መሳፍንት ሰላም ዋጋ አልነበራትም። ሰላም አንድ መንደር በሰላም ማሳደር አትችልም ነበር። ሰላም ለአንድ መስፍን አምስት ጎጆ ያለበት ግዛት ለመጨመር አትችልም ነበር። በዚህ ጊዜ ሰላምን የሚሹ ሁሉ መናቀን፣ መዋረድን፣ መደህየትን፣ መታሰርን የሚፈልጉ ሰዎች ይመስሉ ነበር። ሰላም የፈሪነት፣ ትዕግስት፣ የአህያነት ምሳሌዎች ነበሩ። ልጃይሉ ሳይቸግራቸው ሰላማዊ ሆኑና ሰላም በጊዜው ልታፈራ የምትችለውን የመራራ መራራ የሆነ ፍሬ ለአስራ አምስት ዓመት መገበቻቸው። አሁን ደግሞ ቀምሰውት የማያውቁትን ሌላ መራራ ፍሬ ልታቀርብላቸው በማፍራት ላይ እንዳለች አዩ። ትዕግስት መራራ ናት፣ ፍሬዋ ግን እጅግ ጣፋጭ ነው የሚለው ምሳሌ በልጅ ኃይሉ ዘንድ ችኮ ያለፈ አታላይ ተረት ሆኖ ተገኘ። እንዲያውም ትዕግስት መራራ ናት፣ ፍሬዋ ግን የመራራ መራራ ነው የሚል ሆኖ አገኙት። ስለዚህ ሌላዋን አይነት ትዕግስት መረጡ። ዝም ብሎ የግፍ መደራረቢያ የመሆንን ትዕግስት ሲጥሉ፣ መከራን ችግርን እየታገሱ ምሕረት የሌለውን ጠላት ትዕግስት የማሳጣትን ትዕግስት መረጡ። ስለዚህ ልጅ ኃይሉ ሕፃኑ ካሳ እንዲሰረቅ መታዘዙን በሰሙ በበነጋው ለወይዘሮ አትጠገብ ሳይነግሩ የመንገዳቸውን ሁኔታ ሲያሰላስሉና ሲያደራጁ ዋሉ። ምንም ቢሆን የቋራ መኮንን ነበሩና በየሶፋውም በየቋንቁራውም እየተጣሉ የቆዩ አንዳንድ ከወርቅ የተሰሩ እንደ ቀለበት አምባር ያሉ ትንንሽ ግን መልካም ዋጋ ያላቸው ነገሮች ስለነበሯቸው እነሱን ሁሉ ከያሉበት ለቃቅመው በድግ አለፍ አለፍ እያደረጉ ቋጠሯቸው። ሌሎችንም ትንሽ ሆነው ከፍተኛ ዋጋ ያወጣሉ ተብለው የሚታመኑ ትንንሽ ዕቃዎች በአንድ ጨርቅ ጠቅለው አሰሯቸው።
መግደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። አይመዩ ቱርክ ባይ የምሸሽ መግደላ መግደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር።
ጠቅላላ ዝግጅታችን በዚህ ይጠናቀቃል። ይህን ነው ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ
ነው።